ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ ዕለታዊ መሰናዶውን ጀመረ። አብራችሁን ትቆዩ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ በቅንብሩ፣ ደረጀ ደስታ በዋና አዘጋጅነት ነው። ለምሽቱ የያዝነውን እናስታውቃችሁ።
95% ወደቀ ማለት ትልቅ እንደ ስቴት ኦፍ ኢመርጀንሲ የምናየው ነገር መሆን አለበት አይደለም እንዴ? እንዴት ነው 95 ተማሪዎቻችን ልጆቻችን ከትምህርት በገበታው ቀሩ አልቻሉም?
የ12ኛ ክፍል ሀገር አቀፍ ፈተና ውጤትን አስመልክቶ ያነጋገርናቸውና ነዋሪነታቸውን በዚህ በዩናይትድ ስቴትስ የሆነው ኢትዮጵያ ውስጥ በቅድመ ትምህርት ደረጃ ዙሪያ የሀገር በቀል እውቀቶች እንዲዳብሩ የሚሰሩት ዶክተር ሀዋኒ ንጉሴ ናቸው። በምሽቱ እንግዳችን አድርገናቸዋል። በተጠናቀቀው 2016 ዓ.ም ልክ እንዳምናና ካቻምና ሁሉ ከ90% በላይ የሚሆኑ ተፈታኝ ተማሪዎች የዩኒቨርሲቲ መግቢያ ውጤት አለማምጣታቸውን የኢትዮጵያ ትምህርት ሚኒስቴር በቅርቡ አስታውቋል። የዛሬው ትኩረታችን ታዲያ እነዚህ ውጤት ያላመጡ ተማሪዎችና ቤተሰቦቻቸው በምን አይነት ሁኔታ ላይ ይገኛሉ ሲል ይቃኛል። በቀጣይስ ደግሞ ሌላ ምን አይነት አማራጭ ቀርቦላቸዋል ሲልም የኢትዮጵያ የስራና ክህሎት ሚኒስቴር ምላሽንም አካቷል። ባለሙያ አስተያየትንም ይዘናል። አብራችሁን ትቆዩ ዘንድ በድጋሚ በአክብሮት እንጋብዛለን። በመቶ ሺዎች ለሚቆጠሩ ተማሪዎች መንግስት ከወዲሁ መፍትሄ ካላመጣ ከፍተኛ ማህበራዊ ቀውስ ሊፈጠር እንደሚችል ባለሙያዎች እየተናገሩ ይገኛሉ። ከዚያ በፊት ግን ለመሆኑ የዩኒቨርሲቲ መግቢያ ውጤት ያላመጡ ወጣቶች እንዲሁም ደግሞ ወላጆቻቸው በምን አይነት የስሜት ሁኔታ ውስጥ ይገኛሉ? አስቴር ምስጋናው ዘገባ አላት።
ተማሪ ቃል ኪዳን ደግነት በ2016 ዓ.ም በሀገር አቀፍ ደረጃ የተሰጠውን የ12ኛ ክፍል መልቀቂያ ፈተና ከወሰዱት ከ674,000 በላይ ተፈታኞች አንዷ ነበረች። ሆኖም በፈተናው የዩኒቨርሲቲ መግቢያ ውጤት ካላመጡት በመቶ ሺዎች ከሚቆጠሩት ተማሪዎች ውስጥ አንዷ ሆናለች። ቃል ኪዳን ከአመት አመት የዩኒቨርሲቲ መግቢያ መንገድ እየጠበበ መምጣቱን በመገንዘብ ለፈተናው ቅድመ ዝግጅት ስታደርግ ብትቆይም በፈተናው የጠበቀችውን ያህል ውጤት ማምጣት ባለመቻሏ እንዳዘነች ትናገራለች።
ጠብቄ ነበረ ቢሆን ግን ያው እንደ መጀመሪያ እንደምንሰማው ግን ያው ብዙም ተስፋ አልነበረን። የመጀመሪያ ብቻ ትንሽ ጠብቄ ነበረ።
በቦሌ የህብረተሰብ አጠቃላይ ሁለተኛ ደረጃ ትምህርት ቤት ትማር እንደነበር የገለጸችልን ቃል ኪዳን በትምህርት ቤታቸው የማጠናከሪያ ትምህርት ሲሰጥ እንደነበር አውስታ፣ ሆኖም የሚፈለገውን ለውጥ ለማምጣት በቂ አልነበረም ትላለች። በሂደቱም ከተማሪዎችና ከመምህራን በኩል ችግር እንደነበሩ ታስታውሳለች።
አንደኛ ፈተና አወጣጡ ማለት ከ9 ጀምሮ ያለው እንትን አዲሱ ነበር ማለት አንዱን ትምህርት ብንማር ከመጀመሪያው ጀምሮ 12 ከመጀመሪያችን ጀምሮ ቢሆን አሪፍ ነው ባይነት። ሁለተኛው ደግሞ የማጠናከሪያ አሁን ከዚህ ጋር ካተኩልሽ የማጠናከሪያው አይብራራልንም። ጥያቄ ነው የምንሰራው፣ ጥያቄ ሙሉ ግን አይብራራልንም። ቀጥታ መለስ ነው አልመለስ ነው፣ ተመለስ ነው በቃ ያልፋል፣ ካልመለስ ነው ደግሞ አስተማሪው መልሱን ነግሮን ያልፋል። ይሄ ባለመሆኑ ችለኝነት አለ አስተማሪ ላይ ራሱ በሱ በሱም እንትን አለው። ኦንላይን በእርግጥ ኦንላይን ያልተፈተኑም አሉ፣ ግን እኛ ያው የመጀመሪያው ነው እና እንደዛ ሆኖ በጣም ችግር ነበረ። ኔትወርክ መቆራረጥ ነበር። በዛ ልክ ደግሞ የተማሪዎች መጨነቅ በጠፋ ቁጥር እንጨነቅ ነበረ። ስንት የወደቁ ተማሪዎች አሉ። በጣም ጭንቀት ነበረ። በምንገባም ሰዓት በምንወጣም ሰዓት በጣም የሚወድቁ ልጆች ነበሩ በጭንቀት የተነሳ እና እንደዚህ ከማድረጋቸው በፊት ትምህርት ቤቶችም ላይ ኮምፒውተሮች በስተክክል ቢስተካከሉ ከዚህ በኋላ ያሉት እናጠናም የሆነ ይከብዳል።
የወጣት ቃል ኪዳን ደግነት እናት ወይዘሮ ውበት ታረቀኝ ልጃቸው የልፋቷን ፍሬ ባለማግኘቷ ማዘናቸውን ገልጸው ከቅርብ ጊዜ ወዲህ ዩኒቨርሲቲ ለመግባት የማለፊያ ውጤት የሚያመጡ ተማሪዎች ቁጥር ማነስ ሲያሳስባቸው መቆየቱን ተናግረዋል። የልጃቸው የቀጣይ የህይወት ምዕራፍ በምን መልኩ እንደሚመራም እያወዛገባቸው እንደሆነ አመልክተዋል።
ከመጀመሪያውማ ጠብቅ ነበረ፣ በቃ ጥሩ ደረጃ ላይ እንድትደርስ ነበር። ያው ከ4 አመት ወዲህ ግን በሌላውም ሳይ እንደማይሳካው ያለ የሚከብደው የኑሮ ሁኔታ ነው። እንግዲህ ሰው በሀገር ነው የመጣው፣ ለእኔ ብቻ አይደለም እንደሚሆን አድርጌ አስተምራታል።
ሌላዋ የአዲስ አበባ ከተማ ነዋሪ የሆኑት ወይዘሮ ስመኝ ገሰሰ ባለቤታቸው ከሞቱ በኋላ ላለፉት 7 ዓመታት የጽዳት ስራ በመስራት በወር 3000 ብር እያገኙ ያሳደጓት ልጃቸው ተምራ ህይወታቸውን ትቀይራለች ብለው ያምኑ እንደነበርና ውጤቱ እንዳልመጣ ሲሰሙ ማዘናቸውን ይናገራሉ። የእርሳቸውና የልጃቸው የወደፊት ህይወትም እንደሚያሳስባቸው ይናገራሉ።
እኔ ትንሽ የሆነ ነገር አጥታ እኔን የምታግዘ ይመስሎ ነበረ። ሁሉም ይቅርብ ብዬ ያስተማርኳት ነው። ግን እሷም ማረጋችልም በቃ እኔ በብቻ በሁሉ ለእሷ አልነገርኳትም እንጂ ውስጤ ርር ነው ያለ። እኔ እሷም እኔ ያልተማርኩት እነሱ ተምረው እሷ ተምራ ደግሞ የሆነ ውጤት አግኝታ የሆነ ዳቦ በስታት አበላኛለች የሚለው ቅድ ነበር ያለ።
የ2016 የ12ኛ ክፍል ሀገር አቀፍ ፈተና ውጤት በአዲስ ዓመት ዋዜማ ይፋ ሆኗል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እንደገለጹት ለሀገር አቀፍ ፈተና ከተቀመጡ 674823 ተማሪዎች ውስጥ የማለፊያ ውጤት ያገኙት 36409 ወይም 5.4% ብቻ መሆናቸውን ገልጸዋል። እንደ ሚኒስትሩ ገለጻ 638414 ተማሪዎች የዩኒቨርሲቲ መግቢያ ነጥብ አላመጡም። ተማሪዎችን ካስፈተኑት ከ3000 በላይ ትምህርት ቤቶች ደግሞ 1363 ትምህርት ቤቶች ምንም ተማሪ አለማሳለፋቸውን ጠቁመዋል። ከነዚህ ተማሪዎች የምትካተተው ቃል ኪዳን መጪው የህይወት ዘመኗ ለእሷም ሆነ ለቤተሰቦቿ ፈታኝ እንደሚሆን ትናገራለች። መንግስት ተመጣጣኝ መፍትሄ ከወዲሁ ካላቀረበም ከፍተኛ ማህበራዊ ቀውስም ይከሰታል ትላለች።
በጣም ከባድ ነው ማለት በጣም ብዙ እንደዚህ በወደቀ ቁጥር ስንት ተማሪዎች ቤታቸው ይቀመጣል? ስንት ወደ አልፈለገ ሱስ ይገባል? አሁን ለምሳሌ ወንዶች ናቸው በአብዛኛውም እንደዚህ አይነት ነገር ይወድቃሉ። ምንም ተስፋ አይኖራቸውም። ስራም ወይም ኮሌጅም አይማሩም። ስራም በዛ አያገኙም። በዛ ምክንያት ማለት ወይ ትምህርቱን ማስተካከል ማለት መማር ማስተማሩን አስተካክሎ መቀጠል ወይም ደግሞ መንግስት እንደ አንድ እንትና ተገነዝቦት ስራ ነገር በቃ አለ እንደዚህ ለሚሆኑት ነገር ስራ ማዘጋጀት ቢኖርበት አሪፍ ነው ባይ ነኝ። ይሄ የመንግስት እንትን ነው። ምክንያቱም እሱ ነው ይሄን ሁሉ ነገር ያመጣው። እንዳመጣው ማስተካከል ያለበት ራሱ ነው ማለት አንድ ሰው እኮ ሌባ የሚሆነው ወድቆ አይደለም። ስለዚህ ያው እስከ ያው እንደዛ እንዳይሆን እሱ ማስተካከል አለበት ብዬ አስባለሁ። አሁን በአብዛኛው እስኪ እንደምናየው ታክሲ ተራም የትም ቢሆን ሌባ የሆኑት እንደ 12ኛ ክፍል 10ኛ ክፍል የወደቁ ናቸው። ለእነዛ ግን የስራ እድል ቢከፈት ቢስተካከል በጣም ጥሩ ነው ብዬ ማለት ያው እኛም አንቸገርም፣ ያው የሚወርቁትም እንትን አንደለም ነበረ ብዬ አስባለሁ።
በዚሁ ፈተና 1221 ተማሪዎች ከፍተኛ ውጤት ማስመዝገባቸውን የገለጹት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ባለፈው ዓመት ከተመዘገበው 220 ተማሪዎች አንጻር የዘንድሮ የተሻለ ውጤት መሆኑንም አመልክተዋል። በዚህ ዓመት ሁሉም ክልሎችና ከተማ አስተዳደሮች ከአምናው በተሻለ ተማሪዎችን ማሳለፋቸውን የገለጹት ሚኒስትሩ በመጪውም 50%ና በላይ ያመጡት በቀጥታ ወደ ዩኒቨርሲቲ እንደሚገቡም መናገራቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
የተከበራችሁ አድማጭ ተመልካቾቻችን ጋቢና ቤይ ነው በመከታተል ለምትገኙት ምርጫችሁ ስላደረጋችሁን እናመሰግናለን። አቶ አዝመራ ከበደ በስራና ክህሎት ሚኒስቴር በቴክኒክና ሙያ ስልጠና የሚኒስቴር ዴኤታ አማካሪ ናቸው። በሀገር አቀፍ ደረጃ 2016 ዓመተ ምህረትን ይፈጥያል የትምህርት ቤት መልቀቂያ ፈተና ተፈትነው ውጤት ያልመጣላቸው ተማሪዎች መንግስት ምን አዘጋጅቶላቸዋል ስንል ጠይቀናቸዋል። ወደዛ ነው የምናልፈው።
እንግዲህ የቴክኒክና ሙያ ዘርፍ ፍላጎትን መሰረት ያደረገ ስልጠና ነው የሚሰጠው። አንደኛ ከስራ ገበያ ፍላጎት ነው የሚነሳው። ሁለተኛ የዜጎችንም ፍላጎት መሰረት ያደርጋል። ብዙ ጊዜ ዋይት ኮላር እና የብሉ ኮላር ፍላጎት ስላለ ነው እንጂ በዓለም ደረጃም የተሻለ ቢዝነስ ላይም ውጤታማ የሚሆኑት የሙያ ላይ የሰሩ ሀገሮች ናቸው፣ ሙያ ላይ የሰሩ ዜጎች ናቸው ተጠቃሚ የሚሆኑ። ስለዚህ ከዚህ አንጻር እኛ አጠቃላይ 12ኛ ክፍል የወሰዱት ወደ ዩኒቨርሲቲ መግቢያ የሚያገኙት ወደ ቴክኒክና ሙያ እንዲመጡ ነው እኛ የምንጋብዘው። ምክንያቱም የቴክኒክና ሙያ በአዲስ አፕዴት ባደረግነው ፖሊሲ በፊት እስከ ደረጃ 5 የነበረው እስከ ደረጃ 8 እስከ ፒኤችዲ ነው። ስለዚህ ደረጃ የመርገጥ ጉዳይ ማለት ነው። አንድ ደረጃ ሳይረገጥ ሁለት ስለማይወጣ ደረጃውን ጠብቀን እስከ ደረጃ 8 ሰው እስከሚፈልገው ድረስ እየበቃ እየሰለጠነ እየሰራ ሀብት እያፈራ ወደሚፈልገው ራዕይ ሊሄድ የሚችልበት እድል የተፈጠረበት ስራ ስላለ መርጠውት ነው። አማራጭ ስላጡ የሚመጡበት ብቻ ሳይሆን መርጠውት የሚመጡበት ዘርፍ መሆን መቻል አለበት ነው። ይህን ለማድረግ እኛ የምንከተለው የስልጠና አንደኛ መደበኛ የሆነ ደረጃዎችን ጠብቀን ከደረጃ እስከ ደረጃ 8 እንሰጣለን። መደበኛ ያልሆነ ባጫጭር እንሰጣለን። እንዲሁም ደግሞ በልምድ የተገኘ ሙያም ሪኮግናይዝ እየተደረገ ኢኮኖሚው ላይ ኢንቮልቭ እንዲያደርግ የሚችልበት እድልም የሚፈጥር ስርዓት ነው ያለን። ስለዚህ ይህን ለማረጋገጥ በኮሌጅ ደረጃ በመንግስት ወደ 700 የሚሆኑ ኮሌጆች አሉ። የግል ደግሞ ፕራይቬት ሴክተር ወደ 800 የሚሆናለን፣ 1500 የሚሆናለን። ይሄ ማለት ትልቅ ቁጥር ነው።
እነዚህ ዜጎች ስልጠናቸው ሲጨርሱ ወደ ስራ መግባት የሚያስችላቸውን አቅም እንዲያዳብሩ በብድር በተለያዩ አማራጮችስ ታመቻቻላችሁ ወይ?
ብቃታቸውን ካረጋገጡ በኋላ ወደ ስራ መግባት ሲፈልጉ አብዛኛው የምናበረታታው ኢኮኖሚ ላይ ያለው የሳፕላይ አቅም ውስንነት ስላለ ኢንተርፕራይዝ ፈጥረው በሰርቪሱም በምርት አቅርቦቱም ላይ እንዲሰሩ ነው የምናበረታታ። ይህን ለማድረግ መንግስታዊ ድጋፍ ይባላል። የፋይናንስ አቅርቦትን ለማሳደግ ባንኮች 5% የሚሆን አጠቃላይ ካላቸው ለጥቃቅን አነስተኛ እንዲያበድሩ ይገደዳሉ። ሌሎችም አቅሞችንም ቢሆን ዜጎችን ተጠቃሚ ለማድረግ በሚያስችል ደረጃ የፋይናንስ አቅርቦት እንዲኖር ይሰራል። የስራ ቦታ፣ የመሸጫ ቦታ ይሰራል። የስራ ገበያ ትስስር የሚሰራበት ሁኔታ አለ። ይህ እንዳለ ሆኖ ትልቁ ነገር ከዚህ በፊት ተደራጅተው ኢንተርፕራይዝ ነው ካልመጡ ለመስራት ብዙ ምድል አይፈጥርም ነበር። አዲስ የተስተካከለው የጥቃቅን አነስተኛ መካከለኛ ኢንተርፕራይዝ ፖሊሲ በቤተሰብ ደረጃ ራሱ ፋሚሊ ተደራጅቶ ኢንተርፕራይዝ ፈጥሮ የሚሰራበት እድል ተፈጥሯል። ከዚያ ውጭ ደግሞ በጣም ትራንስፎርም ሊያደርጉ የሚችሉ ኢንተርፕራይዞችን ለይቶ ደግሞ በስፔሻል ኬዝ ደግሞ የሚደገፍበት ሁኔታ አለ። በሀገር አቀፍ ደረጃ የተሻለ አይዲያ ያላቸው ዜጎች ከታች ከወረዳ ጀምሮ እየተወዳደሩ መጥተው አይዲያቸውን አቅርቦ የፋይናንስ ድጋፍ ሊያገኙ የሚችሉበት ቴክኒካል አድቫይስ ሊያገኙ የሚችሉበት እድል አለ። እንግዲህ እድል የፈጠረው በአደረጃጀት ደረጃ የስራና ክህሎት ሚኒስቴር ስልጠና የሚመራው አካል፣ የስራ እድል የሚመራ አካል ኢቨን ወደ ኢንዱስትሪ የሚገቡ ከሆነም የኢንዱስትሪ ፒሱን የሚመራው ሶስቱ ዘርፍ ተደራጅተው ተቀናይተው የተደራጁበት ሁኔታ ስለሆነ ዜጎችን ለመርዳት በሚያስችል ሁኔታ የተደራጀ ነው። ስለዚህ የስራና ክህሎት ሚኒስቴር በዋናነት አሳይመንት የማስተባበር ስለሆነ እያንዳንዱ ስራ የሚሰራ እያንዳንዱ ስራ የሚፈጠር በእያንዳንዱ ዘርፍ ላይ ነው። ስለዚህ ይህን ለማድረግ በሚያስችል ደረጃ እየተሰሩ ያሉ ስራዎች አሉ ማለት ነው። ዋናው ነገር ግን አመለካከት መቀየር ስለሆነ የሚጠይቀው አመለካከት ማለት ብዙ ጊዜ ሰው ከሰለጠነ ሰርቲፊኬት ከያዘ በኋላ ቁሞ ነው የሚጠብቀው። ስለዚህ ይህ ችግር ደግሞ ስልጠናውም ላይ የነበረ ችግር ነው በሚል ሶፍት ስኪሉ ላይ ይሄ ራሱን ለመቻል የሚያደርገው ጥረት አመለካከት ላይ ብዙ እየተሰራ ያለበት ሁኔታ ስላለ እሱም ቀጣይነት እያደገ ሲመጣ ዜጎች በራሳቸውን ችለው ሊወጡ የሚችሉበትን እድል ኢንተርፕረናል ሊሆኑ የሚችሉበትን እድል ይፈጥራል ተብሎ ይታሰባል።
ጋቢና ቪኦኤ ከጥር 24 2015 ዓ.ም ጀምሮ በሌላ አማራጭ ይከሰታል። ባህዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ህልምና ስጋት ካለ ገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ 2 ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ ባህዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቤ ይቀጥላል። የዘንድሮው የ12ኛ ክፍል ሀገር አቀፍ ፈተና ከወሰዱ 674823 ተፈታኞች ውስጥ 5.4 ከመቶ ብቻ ማለፋቸው እጅግ በጣም እንዳስደነገጣቸው እና እንዳሳዘናቸው ተማሪዎች እንዲሁም ደግሞ መምህራን ለአሜሪካ ድምጽ ገልጸዋል። ሐሳባቸውን ካጋሩን መምህራኖች መካከል አንዱ በዳይመንድ አካዳሚ በተሰኘ የግል ትምህርት ቤት ውስጥ መምህር የሆኑት አቶ ፍጹም ኤርሚያስ ናቸው። ያነጋገረቻቸው ስመኝሽ የቆየናት ተከታዩን ዘገባ አሰናድታለች።
የትምህርት አሰጣጥ፣ የግብዓት አቅርቦትና የተማሪዎች ማህበራዊና ኢኮኖሚያዊ ይዞታ በትምህርት ውጤት ላይ የሚያሳድሩት ተጽዕኖ ትልቅ ትኩረት ሊሰጠው እንደሚገባ መምህራን ይገልጻሉ። ላለፉት 16 ዓመታት በአስተማሪነት ያገለገሉት መምህር ፍጹም ኤርሚያስ ዳይመንድ አካዳሚ በተሰኘ የግል ትምህርት ቤት ውስጥ መምህር ሲሆኑ ዘንድሮ የተገኘው ውጤት እንደ አስተማሪ ብቻ ሳይሆን እንደ ሀገር አስደንጋጭ ነው ይላሉ።
እንደ ሀገርም አስደንጋጭ ነው ማለት በጣም በርካታ ተማሪ ዩኒቨርሲቲ ጆይን አላረገም ማለት ሀገር ላይ የሚኖረው ሸክም፣ ሀገር ላይ የሚኖረው ጫና በጣም ትልቅ ነው። አንዳንድ ጊዜ ከምሰሚያቸው ዳታዎች ውስጥ ይደነግጣል። ለምሳሌ 1000 ምናምን ትምህርት ቤት በላይ ምንም ተማሪ አላሳለፈም ሲባል እንዴት ነው ሪያሊስቲክ መሆኑንም አንዳንድ ግራ እንደኔ ማለት ነው እንደሚያስከስ። ምክንያቱም በነዛ ትምህርት ቤቶች ለረጅም ዓመታት የደረጃ ተማሪዎች አሉ፣ ደረጃ ውስጥ ኮምፒውተር የሚያደርጉ አሉ እና እነዚህ እንኳን ውጤቱን አቺቭ ማድረግ ካልቻሉ እንዲህ ምንድን ነው የሚል ጥያቄ እንድታነሻ ያደርግሻል።
አቶ ፍጹም አክለው አብዛኛው የኢትዮጵያ ተማሪ በመንግስት ትምህርት ቤቶች የሚማሩ በመሆኑ በግል ትምህርት ቤቶች የተገኘው ውጤት እንደ ሀገር ማሳያ እንደማይሆንም ያሰምሩበታል።
እኔ ያለሁበት የግል ትምህርት ቤት በፋሲሊቲም በምንም በምንም የተሻሉ ብዙ ነገሮች አሉ፣ ግን የግል ትምህርት ቤቶቹ ሳምፕል ሊሆኑ አይችሉም። ማለት በርካታ ተማሪ ያለ የመንግስት ትምህርት ቤት ላይ ነው። መንግስት ትምህርት ቤት ላይ ያለው ሁኔታ ደግሞ እንዴት ነው የሚሆን ታያቸው ክርስቶች አሉ። እኩል ኮምፒት ያለማድረግ ነገር አለ። አሁን ለምሳሌ እኛ ትምህርት ቤት ሶሻል ዲፓርትመንት ሶሻል ትምህርት ውስጥ ነው ያለሁት። የሶሻል ተማሪዎቹ ኤግዛሚነሱም ሁሉም አልፈዋል። ግን አሁን የግል ትምህርት ቤት ላይ ያለው ነገር ሳምፕል ወይ ነጸብራቅ ሊሆን ይችላል እያልወስድ ማጆሪቲ ያለው መንግስት ጋር ስለሆነ እዛ ጋር ያሉ ክፍተቶችን ደግሞ እንዴት መቅረፍ ይቻላል፣ ግን ክፍተቶች አሉ የሚለውን ነገር በደንብ ሊታይ ይገባል ብዬ አስባለሁ። እና ችግሩ በጣም ዘርፈ ብዙ ነው፣ በጣም ሰፊ ነው ብዬ ነው የምወስደው።
ከሂልሳይድ የግል ትምህርት ቤት 360 አምጥቶ ፈተናውን ያለፈው የ18 ዓመቱ አናኒያ ቶፊክ በተፈተነበት ኢትዮ ቻይና ኮሌጅ ውስጥ ያለው የጸጥታ ችግር ባሳደረበት ተጽዕኖ ምክንያት ያሰበውን ያክል ውጤት ባያገኝም ፈተናውን በማለፉ ደስተኛ ነው። እንደ ሀገር በተገኘው ውጤት ግን እጅግ ማዘኑን ይናገራል።
አሁን ለምሳሌ እኔ የማርበት ትምህርት ቤት አሪፍ ነው ማለት በአንጻ ላይ አሪፍ ነው ከሌሎች ትምህርት ቤቶች፣ ግን እንደዚህ ገቨርንመንት ስኩል ላይ ስናስበው ገቨርንመንት ስኩል ላይ ስናየው የትምህርት ጥራት ጉድለት ያለ ይመስላል።
ያው መጀመሪያ መታየት ያለበት ከመንግስት ነው እና መንግስት አሁን ከዚህም በላይ ደግሞ ለትምህርት ጥራት ትኩረት አድርጎ መስራት አለበት ብዬ አስባለሁ። ምክንያቱም አሁን የምናየው የሆነ የትምህርት ጥራት የለም ብዙም ብዬ አስባለሁ። ምክንያቱም ከኬጂ ጀምሮ ስናየው ኬጂ ላይ እንደምታውቂው ብዙ የእንግሊዝኛ ምናምን ትምህርት እየተከለከለ ነበረ። የጀነራል ሳይንስ የምንለው በእንግሊዝኛ በጣም ይከለከል ነበር እና ብዙ ፕራይቬት ስኩሎች ተደብቀው ነበር ተምሩት ይሄንን ትምህርት ማለት ነው። እና እንደዛ መሆን የለበትም ብዬ አስባለሁ። ኢንተርናሽናል የሆነው እንግሊሽ ላንጉዌጅን ከዚሁ ሳያዳብሩ ሳያሳልፉ ልጆች እንዴት ነው ሀያር ክላስ ላይ ሲገቡ የሆነ ከበድ ያለ እንግሊዝኛ ሲመጣ እሱን መቋቋም ያገዝናቸዋል። እና እሱ ላይ ቢሰራ አሪፍ ነው ብዬ አስባለሁ።
ትምህርት ሚኒስትር በትምህርት ጥራት ላይ ያለውን ችግር ለመቅረፍ በርካታ ስራዎች እንደሚጠብቁት በመግለጫው አመልክቷል። ሚኒስትር መስሪያ ቤቱ የሚከተለው ፖሊሲ በማንኛውም አይነት ማህበራዊና ኢኮኖሚያዊ ሁኔታ ውስጥ የሚኖር ተማሪ ያለ ልዩነት የተሟላ የትምህርት አገልግሎት ሊያገኝ እንደሚገባ እንደሚያምንና ያንን ለማሟላት የተለያዩ ስራዎችን እየሰራ እንደሚገኝም ሚኒስትሩ ጨምረው አመልክተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ዶክተር ሀዋኒ ንጉሴ በዩናይትድ ስቴትስ የማሳቹሴትስ ዩኒቨርሲቲ የቅድመ ደረጃ እንዲሁም ደግሞ የሀገር በቀል እውቀቶች ባለሙያ ናቸው። በጉዳዩ ላይ አስተያየታቸውን ሰጥተውናል።
አንድ ልጅ ተምሮ ወደቀ ስንል ከመጀመሪያው ጀምሮ እየወደቀ እንደነበር እንዳላየነው ነው አንደኛ ነገር የሚያሳየው። ሶ እኛ በእንግዲህ በእኛ በስራ አኳያ 3 አመት 4 አመት ላይ ልጆች አንዳንድ ነገር ሲያቀታቸው እናያለን፣ ሲከብዳቸው እናያለን። እና ዋናው ስራችን ያንን እነርሱን መፍትሄ እንዲያገኙ ማገዝ ነው። ለማንበብ ይሆናል፣ ሂሳብን ሊሆን ይችላል፣ ከሌላ ሰው ጋር መስማማት ሊያቀታቸው ይችላል። እና እሱን እያዳበርን ከሄድን ያንን ጥንካሬ ይዙና አንደኛም ክፍል ሆነ አራተኛም ክፍል በሁለትና በሶስት ዓመት እንግዲህ የተማሩትን ነገር ነው አይደለ? እየከበደም ሲመጣ እነርሱ ግን እያያያዙ ያልፋሉ ማለት ነው። ኢትዮጵያ ውስጥ አሁን ስናየው ያ እነዚህ 95% ወደቁ ስንል ስንቶቹ ቅድመ አንደኛ ትምህርት ቤት ሄደዋል? ስንቶቹ ያንን ምሰሶ የምንለውን አይደለ ዋና የትምህርት ክፍልን ማዳበሪያ መቼ ይዘዋል? አንድ ነገር የማሰስ ወይም የልጆችን እውቀት የመገንባትም ሆነ የማሰስ ችግር አለ። ብዙ ጊዜ በአንደኛ እና በሁለተኛ ክፍል አንድ አስተማሪ አንዳንድ ልጆች ሲያቀታቸው እሱን ካላስተካከልን ያ ልጅ ያንን ክፍተት ይዞት ነው የሚሄደው። 95% ወደቀ የምንለው ከድሮም እየወደቁ የመጡ ልጆች ናቸው። ቢካዝ አሁን አንደኛ ያመጣችኋል ልጅ ስማ ጠፋኝ፣ እሷ ስትናገር ከልጅነቴ ጀምሮ ከአንድ እስከ ሶስተኛ ወጣ ነበር አለች። ያንን ጥንካሬ የእውቀት ጥንካሬ ይዛ ነው የሄደችው ማለት ነው። ሶ እሱን ማስተካከል አለብን። ግን ልጆችን ጠቁመን ወደቁ ሳንል ምንድን ነው? ምን ውስጥ ከተናቸው? ምን ውስጥ አሳልፈናቸው ነው የእውነት ለመማር ያቃታቸው? ለመማር ጊዜ ቦታውንም ክፍተቱንም ማየት የምንችልበት ለማለት ነው።
እዚሁ ጋር ተያይዞ ስለ መምህራን የትምህርት ብቃት ጥቂት ነገር ብትይን።
መምህራንም ላይ ክብደት መጨመር አንዳንዴ ያስቸግራል አይደለ? እነርሱ ራሳቸው ድጋፍ አላቸው ወይ ለመብቃትና ለማስተማር ድጋፍ አላቸው ወይ ብለን ማየት አለብን። አንድ አስተማሪ 50-60 ተማሪ ካለው የመጀመሪያው የትምህርት እንግዲህ ስልት አስተማሪና ተማሪ እንዴት ግንኙነት አላቸው የሚለው ነገር ነው አይደለም? ሶ ክላስሩም ውስጥ አንድ አስተማሪ 60 ተማሪ ማለት የእውነት ከባድ ነው ኤደን፣ በተለይ ያደጉ ሲመጡ አይደለም? አንድ ክላስሩም ውስጥ ከ20 በላይ ተማሪ መኖር የለበትም የእውነት ማስተማር ከፈለግን ማለት ነው። ለአስተማሪዎች ያለንም ክብርና ድጋፍና አስተማሪዎች ደግሞ እያስተማሩ እያሉ ብዙ የትምህርት ፕሮፌሽናል ዲቨሎፕመንት የምንለው አይደለም፣ በእውቀታቸው አዳዲስ ክህሎቶች፣ አዳዲስ መንገዶች አሉ። እሱን እንሰጣቸዋለን ወይ? ለምን? ተማሪ እኮ አድጓል፣ ተለውጧል። አስተሳሰቡ፣ የሚያየው ነገር ሁሉ ተለዋውጧል። የምናስተምረው ነገር እና የአስተማሪ ደግሞ ችሎታው ከአስተማሪ ከተማሪው እኩል ነው፣ ከተማሪው በላይ የሚያደርገው ከክፍያም አንጻር ከኢቨን የአንድ ትምህርት ቤት አንድ ትምህርት ክፍል ሁሉ ነገር ተሟልቷል ወይ ከጠረጴዛ ወንበር ጋር ተያይዞ እና አንድ አስተማሪ ችሎታ አለው ወይ አቅም አለው ወይ ስንል አቅሙን የምንለካበትን ነገር በሙሉ አሟልተናል ወይ ብለን መጀመሪያ እሱን ካልመለስን የእውነት ኢትዮጵያ ውስጥ ያሉ አስተማሪዎች በጣም በትንሽ ዋጋ እየተከፈላቸው ግን የልጆች ፍላጎት እየጨመረ ችሎታቸው፣ ችግራቸው እሱ እየተጨመረ በል እንግዲህ ቻላቸው አስተምራቸው ማለት ይከብዳል። ስለዚህ ይሄን ካስተካከልን በኋላ አይ ቲንክ ያንን ጥያቄ በደንብ መመለስ እንችላለን። ቢካዝ ያቃታቸውን ለምን ብለን እነርሱ መጠየቅ እንችላለን። ሁሉን ካሟላን በኋላ
እንግዲህ በትምህርት ስርዓት ውስጥ እንዳለ ባለሙያ መሻሻል አለባቸው። በተለይ ደግሞ አሁን ያሽቆለቆለ የመጣውን የትምህርት ጥራት ተመልሶ እንዲያገግም ለማድረግ መደረግ አለባቸው፣ መቅደም አለባቸው የምትያቸው ነገሮች ምንድን ናቸው?
በጣም ቢከብደንም ነው የምለው ቢካዝ 95% ወደቀ ማለት ትልቅ እንደ ስቴት ኦፍ ኢመርጀንሲ የምናየው ነገር መሆን አለበት አይደለም እንዴ? እንዴት ነው 95 ተማሪዎቻችን ልጆቻችን ከትምህርት በገበታው ቀሩ አልቻሉም? ደግሞም ከባድ ነገሩ ምኑን እንዳልቻሉትም እንዴት ነው ፈትፍተን ማወቅ ያለብን ይመስለኛል። ሶ ወደኋላ ምን መሻሻል አለበት ስንል አንድ ልጅ ኢትዮጵያ ውስጥ ሲወለድ ያ ልጅ ሁሉ ነገር አሟልተናል ወይ ብለን መጠየቅ አለብን። ገና ጽንስ ውስጥ እያለ ካሟላን ሶስት ዓመት ሲሆን ሁለት ዓመት ሲሞላው በሱ በዛ ልጅ ወይም በዛች ልጅ አኳያ የተደራጀ ትምህርት ቤት አካባቢው መገኘት አለበት። አካባቢው ስልሽ አዲስ አበባ ውስጥ በጣም ጥሩ ትምህርት ቤት የምንለው ደብረ ታቦር ውስጥም፣ ትግራይ ውስጥም፣ ሀረር ውስጥም፣ ኦሮሞ ክልል ዌቨር ኢት ኢዝ መገኘት አለበት። ያ ልጃችን ነው ካልን የሚያስፈልገውን ነገር ካሟላን በኋላ አሁን የጠየቅሽኝ ጥያቄ በቀላሉ መመለስ እንችላለን። ለምን በጣም ጥቂት ልጆች ናቸው እየወደቁ የሚመጡት ማለት ነው። ሶ የቅድመ አንደኛ ደረጃ ትምህርት ቤት፣ ልጆች የሚይዙበት ትምህርት ቤት፣ ልጆች የሚማሩበት ትምህርት ቤት በየቦታው መሰራት አለበት። መሰራት ዝም ብሎ ድንጋይ መከመር አይደለም። የእውነት ብነርዛ ልጆች እድገት ላይ የተመሰረተ ትምህርት ቤት መሰራት አለበት። ከዛ በኋላ ደግሞ ትምህርት ቤት የተያያዘ ነገር ነው። ሄደን እኛ ሀ እንጀምራለን መቋረጥ አለበት እንላለን፣ ከዛ ሁለተኛ ቀጥሉናል፣ ከዛ ይቋረ እንደዛ አይደለም። ኢትዮጵያ ትምህርት ምንድን ነው የምትለውን ነገር ራሳችን ማውጣትና መቅረጽ አለብን። አላወጣ ነው ከውጭ የሚወረወረውን ነገር እንይዛለን፣ እዚህ እናስገባለን፣ አውጡ ስንባል እናወጣለን፣ ይሄን እንከታለን። በጣም የተሰበጣጠረ ኦልሞስት እንደ አንድ ስፌት ስትሰሪ ከሁሉም እንደዚህ ብጭቅ ብጭቅ አድርገሽ ሰፍተሽ ይህን እንደምታወጩ ይሆናል። ምንድን ነው ትምህርት ማለት ኢትዮጵያ ውስጥ? ያንን ማወቅ አለብን። አይደለም እንዴ? ምንድን ነው አሁን ለወደቁት ልጆች የእውነት ለነርሱ የታሰበ ትምህርት ነው ያቀረብንላቸው ወይስ አይደለም? ትምህርት ሰጥተን ደግሞ እነርዛ ወጣቶች እንዴት ነው ለሀገራቸው የሚመልሱት የሚለውን የሚመልስ ዴፊኒሽን አለ አይደለ? እሱን ካልቀረጽን አይ ቲንክ የዛሬ ዓመትም ሆነ የዛሬ ሁለት ዓመትም ይህን ነገር መልሰን እናየዋለን። ምክንያቱም ካለፈው ዓመት ይህን ዓመት ብዙ ፐርሰንቴጅ ለውጥ የለውም የወደቁት ልጆች።
ስለዚህ በጥቅሉ ቅድሚያ መሰጠት አለበት የምትይው ነገር የፖሊሲ ለውጥ ነው ማለት ነው? እንደው ግልጽ ለማድረግ ያክል
የአደራረግ ለውጥ አንድ በጣም የምንሳሳተው ፖሊሲን ቀርጽና ፖሊሲ እንደ ዝናብ ዘንቦ ሁሉንም ነገር እንዲያስተካክል እንፈልጋለን። ግን እንደዛ አይደለም። መጀመሪያ ማድረግ ያለብን ያንን ፖሊሲ ኢንፎርም የሚያደርገው በድርጊቶች። አሁን እንግዲህ ብዙ ነገሮች ያልተሻሻሉ ነገሮች አሉ፣ ለምንድን ነው ብለን እንፈትናለን። አንዱን ሰብሰብ አድርገን ካጠናን በኋላ ቅድም እንዳነሳሽው ወላጆችን፣ አካባቢዎችን ለምን ይሄ ልጅ ወደቀ የሚለውን ነገር ካጠናን በኋላ በሱ ላይ መሰረታዊ የሆነ ነገሮች ከሰራን በኋላ ያንን ወደ ፖሊሲ እንቀርጸዋለን ማለት ነው። መጀመሪያ ድርጊቶች ናቸው መለወጥ ያለባቸው። እንዴት ነው የምናስተምረው የምንለውን ነገር፣ ልጆች ምን አይነት ትምህርት ቤት ውስጥ ነው የሚማሩት፣ ምን አይነት ትምህርት ቤት ውስጥ መማር አለባቸው፣ አንድ ክፍል ውስጥ ምን ምን ነገር መካተት አለበት። እሱን ካወጣን በኋላ አንድ አካባቢ እንኳን አጥንተን ይህን በሙሉ ነገር ካረግን በኋላ ኦኬ፣ ይሄ ነገር እዚህ ጋር በጣም ሰርቷል፣ በጣም ብዙ ለውጣት አሳይተንበታል፣ ይህንን ወደ ፖሊሲ መቅረጽ አለብን። ዋናው ችግራችን ብዙ ፖሊሲ አለ ኢትዮጵያ ውስጥ፣ በጣም ብዙ ፖሊሲ አለ። መሬት ላይ ግን የማይወድቀው ቢካዝ መሬት ላይ ያለውን አጥንተን አይደለም ያንን ፖሊሲ የቀረጽ ነው።
እሺ፣ አመሰግናለሁ። እንግዲህ አሁን ላይ እነዚህ ውጤት አልመጣላቸውም፣ አልሳካላቸውም፣ ወድቀዋል ያልናቸውን ወጣቶች ለማብቃት ቅድሚያ ሊሰጠው የሚገባው ነገር ወይ ትኩረት ተሰጥቶት ሊሰራበት ይገባል የምትይው ነገር ምንድን ነው?
አንድ ልጅ አሁን ለምሳሌ እዚህ ሰባት ሳብጀክት አሉ እንበል፣ በሂሳብ ቢወድቅ የወደቀበትን ቁጥሮች አይተን ማካፈል ነው የከበደው ወይም ማባዛት ነው የከበደው ብለን እሱን የሚያጠናክሩ ነገሮች እንሰራለን። ግን በደፈናው እነዚህን ልጆች በሙሉ ይዘን የእውነት የልባቸውን ፍላጎት ያልሆነ አሁንም እኮ እየሰማናቸው አይደለም።
የተከበራችሁ ተመልካቾቻችን፣ የዕለቱን መሰናዶ እዚህ ላይ ፈጽመናል። አብራችሁን ስለነበራችሁ እናመሰግናለን። ኤደን ገረሞ ሳስተናግዳችሁ ቆይቻለሁ። ኤልያስ አስማረ በቅንብሩ፣ ደረጀ ደስታ በዋና አዘጋጅነት አብረናችሁ ነበርን። ሳምንት በሌላ ርዕስ እንጠብቃችኋለን። ሰላም ጤና ስጥልን። ደህና ደሩ።